ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተል ከመጽሐፍት ዓለም ዝግጅታችን በተድላ ዘዮሐንስ የተደረሰውን የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ ምዕራፍ 48 እናሰማለን። በመጨረሻም በሃማ ቱማ የቀረበ አንድ ግጥም አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የወያኔ አገዛዝ ነባር አገልጋይና የምክር ቤቱ አፈ ጉባኤ የሆነው አባዱላ ገመዳ እሁድ መስከረም 28 ቀን ለሀገር ውስጥ ጋዜጠኞች በሰጠው መግለጫ ከሐላፊነቱ ለመልቀቅ መወሰኑን የሚገልጽ ደብዳቤ ለምክር ቤቱና ለፓርላማው አመራር አካል ያስገባ መሆኑን ገልጿል። ግለሰቡ የመልቀቂያ ደብዳቤውን አግብቻለሁ የሚል መልእክት ከማስተላለፉ በስተቀር ሐላፊነቱን ለመልቀቅ የገፋፉትን ምክንያቶች ዝርዝሩ አልገለጸም። ምክር ቤቱና ፓርቲው የመልቀቂያ ደብዳቤውን መቀበላቸውን ከገለጹ በኋላ ለሕዝብ ይፋ እንደሚደረግ ቃል ገብቶ የምክር ቤትና የፓርቲው አባል ሆኖ እንደሚቀጥል አሳውቋል። ይህ በእንዲህ እንዳለ የአባዱላ ቤተሰቦች አገዛዙ ለመኖሪያነት ከሰጣቸው ቤት እንዲወጡ የተደረጉ መሆኑም ተገልጿል። በዛሬ ዕለት ምክር ቤቱ ሲከፈት የምክር ቤቱ ፕሬዝዳንት ተብዬው የሙላቱ ተሾመ የመክፈቻ ንግግር ከመጠቀሱ በስተቀር ስለ አባዱላ መልቀቂያ ማቅረብ ያልተወሳ መሆኑን ለማወቅ ተችሏል። በደቡብና በደቡብ ምስራቅ ኢትዮጵያ በኦሮሞና በሶማሌዎች መካከል የሚደረገው ግጭት ግድያና ማፈናቀል አሁንም እየቀጠለ መሆኑን የወያኔ ባለስልጣኖች እያመኑ ይገኛሉ። የወያኔ ኮሚኒኬሽን ሚኒስተር ሁድ ለጋዜጠኞች በሰጠው መግለጫ አሁንም ግጭቱ ያልቀነሰ መሆኑን ጠቅሶ በተወሰነ ደረጃም የሰው ሕይወት እየጠፋ ነው በማለት ገልጿል። የሁለቱ አካባቢዎች አስተዳደሮች በፌስቡክና በሶሻል ሚዲያዎች ላይ የሚያካሂዱት የእርስ በርስ ውንጀላዎች እየቀጠሉ ሲሆን ከሶማሌው ክልል ፕሬዝዳንት ቢሮ እየመነጨና የኦሮሞን ህዝብ በኢትዮጵያ ሶማሌ ላይ ጦርነት አውጇል በማለት ያስተላለፈው መልእክት ህዝብን ለአመጽ የሚያነሳሳ ከመሆኑም በላይ ከፌደራል ደንብና ህግ ውጪ ነው በማለት የወያኔ አገዛዝ ኮሙኒኬሽን ቢሮ መግለጫ ለመስጠት ተገደዋል። የወያኔ ባለስልጣኖች አተት ብለው የሚጠሩት የኮሌራ በሽታ በድሬዳዋ ከተማ የገባ መሆኑን የከተማዋ ባለስልጣኖች ለዜና ምንጮች ገልጸዋል። እስካሁን ድረስ 127 የሚሆኑ ዜጎች በዚሁ በሽታ መለከፋቸውን የገለጸ ሲሆን በአሁኑ ወቅት በተለያዩ ሆስፒታሎች በህክምና እየተረዱ መሆናቸውን ተናግረዋል። በሽታው ሊስፋፋ የቻለው ከመጸዳጃ ጉድለትና በከተማ ውስጥ ያሉትን ቆሻሻዎች በተገቢው መንገድ ማስወገድ ባለመቻሉ መሆኑን የህክምና ባለሙያዎች ይናገራሉ። ህጋዊ መኖሪያ ፍቃድ ባለማግኘት ከሳውዲ አረቢያ ወደ ሀገራቸው የተመለሱ ዜጎች ኑሯቸው ከፍተኛ ስቃይ ውስጥ እንደሆነ ገልጸው በዚያ አካባቢ ሊገጥማቸው የሚችለው ሁኔታ ከባድ ቢሆንም አሁንም ወደ ሳውዲ አረቢያ ለመሄድ የሚመርጡ መሆናቸውን ገልጸዋል። በሳውዲ አረቢያ ይኖራሉ ተብለው ከተገመቱት 400 ሺህ ኢትዮጵያውያን መካከል በፍቃደኝነት ተመለሱ የተባሉት ከ70 ሺህ የማይበልጡ ሲሆን ከነዚህም ውስጥ አብዛኞቹ በሚኖርበት የመጠለያ ካምፕ በስቃይ ከመኖር በስተቀር ምንም አይነት የወደፊት ተስፋ እንደሌላቸው የገለጹ ይገኛሉ። የሳውዲ መንግስትን ማስጠንቀቂያ ችላ በማለት የሚደርስባቸውን ለመቀበል ወስነው በሳውዲ አረቢያ የቀሩት ከ3000 በላይ የሚሆኑ ኢትዮጵያውያን ወደ ኢትዮጵያ ለመመለስ ያልፈለጉበት ዋናው ምክንያት በአምባገነን አገዛዝ ከመደቆስና በችጋር በስቃይ ከመኖር ለማምለጥ መሆኑ በተደጋጋሚ ተዘግቧል። እሁድ መስከረም 28 ቀን 2010 ዓ.ም በአሜሪካ ቺካጎ ከተማ ውስጥ በተደረገው የማራቶን ውድድር ጥሩነሽ ዲባባ ከሴቶች አንደኛ በመውጣት አሸናፊ ሆናለች። ጥሩነሽ የአሸናፊነቱን ቦታ ለማስመዝገብ የወሰደባት ጊዜ 2 ሰዓት ከ18 ደቂቃ ከ31 ሰከንድ ሲሆን ሁለተኛ ሆና የወጣችውን ኬንያ ተወላጅ በ1 ደቂቃ ከ51 ሰከንድ ልዩነት ያሸነፈቻት መሆኑ ተገልጿል። ጥሩነሽና ከወንዶች አንደኛ የወጣው አሜሪካዊ ያንዳንዳቸው $100,000 ሽልማት ያገኙ መሆናቸውም ታውቋል። እውቁና ተወዳጁ የባህላዊ ዘፈን ድምጻዊና የሙዚቃ ደራሲ ሀብተ ሚካኤል ደምሴ በዛሬው ቀን ከጠዋቱ 4 ሰዓት ላይ በአበበ ቢቂላ ስቴዲዮም አካባቢ በደረሰበት የመኪና አደጋ ህይወቱ ያለፈ መሆኑ ታውቋል። ሀብተ ሚካኤል በርካታ ባህላዊ ዜማዎችን የተጫወተና የደረሰ ሲሆን ሙያውን በአገር ፍቅር ማህበር ከጀመረ ጀምሮ በሙዚቃ መስክ ላይ ተሰማርቶ ይገኝ ነበር። ለቤተሰቦቹ መጽናናትን እንመኛለን።
በኢትዮጵያ የኤችአይቪ ኤድስ በሽታ እንደገና ያገረሸ መሆኑ እየተነገረ ነው። የወያኔ አገዛዝ የኤችአይቪ ኤድስ መከላከያ መቆጣጠሪያ የተባለው ድርጅት ይፋ ባደረገው መረጃ የቫይረሱ ስርጭት 1.18 ከመቶ መሆኑንና በ2009 ዓመተ ምህረት በቫይረሱ የተያዙ ሰዎች ቁጥር ከ27000 በላይ እንደሆነ ገልጿል። በዓለም ጤና ድርጅት መለኪያ መሰረት የስርጭቱ መጠን ከአንድ ከመቶ በላይ ከሆነ የኤድስ ወረርሽኝ መከሰቱን የሚያረጋግጥ ሲሆን በኢትዮጵያ የተከሰተው ከአንድ ከመቶ በላይ በመሆኑ ሁኔታው አሳሳቢ ደረጃ ላይ መድረሱ ተገልጿል። በገጠር አካባቢ የሚኖሩና በአበባ እርሻ ቦታዎች የሚኖሩ ሴቶች 25 ከመቶ ያህል በበሽታው መለከፋቸው በጥናት የተደረሰበት መሆኑን ተቋሙ ገልጾ ጫት ቤቶች፣ ሺሻ ቤቶች እና የማሳጅ ቤቶች ቫይረሱ በከፍተኛ ደረጃ የሚተላለፍባቸው ቦታዎች እንደሆኑም ተነግሯል። ለዛሬ ያለን ዜና በዚሁ ይጠቃልላል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አድማጮቻችን በዛሬ ከመጽሐፍት ዓለም ዝግጅታችን የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ በተድላ ዘዮሐንስ ከተደረሰው መጽሐፍ የኢጣሊያ ዋና ፖሊሲ በሚል ርዕስ የቀረበውን ምዕራፍ 48 እናሰማለን። ይህ ምዕራፍ ምዕራባውያን ቅኝ ገዢዎች ለኢትዮጵያ ያላቸውን ጥላቻ ያሳያል። በስሟ መጥራት ይጠየፉ ነበር። ይህን አሁን ያሉት ጸረ ኢትዮጵያ ቡድኖች ወያኔ፣ ሻቢያና ኦነግ ከማን እንደወረሱት ይህ ምዕራፍ ቁልጭ አድርጎ ያሳየናል። ወያኔማ 100% ጣሊያን ያቃተውን ተግባራዊ ለማድረግ እየተፈጨረጨረ መሆኑን እንረዳለን። የኢትዮጵያ ጠላቶች ግን አይበረክቱም። የጣሊያኖች ፖሊሲ ኢትዮጵያን ድል ካደረገ በኋላ የጣሊያን መንግስት ለሀገሩ አዲስ ስም አወጣ። ሀገሩን የኢጣሊያ ምስራቅ አፍሪካ አለው። ይህ ስም አጠራር ኢትዮጵያ የሚለውን ቃል ከምድረ ገጽ ለማጥፋት ነበር። ለውጪዎች ኢትዮጵያ የሚለው ስም ይከብዳቸዋል። አረብ አበሽ ይላል፣ ፈረንጅ አቢሲኒያ ይላል። በመጽሐፍ ቅዱስ ውስጥ ስሙ መጠቀሱ ይቀፋቸዋል፣ በተለይም ለእንግሊዞች። ሙሶሎኒ የሞከረው በዚሁ ስም አጠራር የተጨነቁትን ሁሉ ለመገላገል ነበር። ደግሞም ልዩ ልዩ አዋጅ አወጣ። ለሊቢያ፣ ለኤርትራና ለሶማሊያ ጭምር በማስመሰል ለሁሉም ቅኝ ግዛቶች ፖሊሲ ቀረጸ። ነገር ግን ዋና ዓላማው ኢትዮጵያ ነበረች። አንድ ሕግ ያወጣል፣ እሱ ሳይሰራ ሲቀር ሌላ ያስደግመው ገባ። በዚህ አይነት አንዱን ሕግ ሌላው እያፈረሰው፣ አንዱን ፖሊሲ ተከታዩ እየጣሰው ሄደ። ዝብርቅርቁ በዛ። ችኩሉ የጣሊያን መንፈስ ከጊዜው አስቸኳይነት ጋር እየተጣመረ በጥድፊያ ላይ ጥድፊያን ተከተለ። በመሆኑም ዝግ ብሎ የሚራመደውን የኢትዮጵያን ሕዝብ አመለካከት ለመለወጥና ከሱ ሥርዓት ውስጥ ለማስገባት አቃተው። ኢትዮጵያን ከሱ ሥርዓት ማግባት ሲያቅተው እሱ ራሱ ወደ ኢትዮጵያ ባህልና ሥርዓት መግባት ያዘ። ከዚህ ድምዳሜ የሚያደርሱትን ነገሮች ቀጥሎ እንመለከታለን። ጣሊያኖች ለጦርነት ቸኮሉ። በፖለቲካ ተጽዕኖ ቀጥለው ቢሆን ኖሮ ብዙ ጥቅም ያገኙ ነበር። ምክንያቱም በዚያን ጊዜ በነበረው ዓለም አቀፍ ሁኔታ ኃይላቸው ሚዛን አግኝቶ ስለነበር ብዙ ተቀናቃኝ አልነበረባቸውም። የእንግሊዞችን ሽምግልና ተቀብለው ቢሆን ኖሮ ቅጥያ ሊያገኙ ግዛትም ሊያጡ ይችሉ ነበር። ኢትዮጵያም ይህን አይነቱን ተጽዕኖ ለመቋቋም አቅም አታገኝም ነበር። የዓለም ህብረተሰብም ጣሊያንን ግፈኛ አድርጎ አይቆጥራትም ነበር። ኢኮኖሚዋ ተበላሽቶ አዘቅት አያወርዳትም ነበር። ምናልባትም በሁለተኛው የዓለም ጦርነት ጊዜ ከጀርመን ጎን እንድትቆም የሚያስገድዷት የፖለቲካ ሁኔታዎች አይፈጠሩም ነበር። ምናልባትም የኢማኑኤል ንግስና ወድቆ የሳቦች ስርወ መንግስት አይነቀልም ነበር። እንኳን አልሆነ እንጂ ያ አይነቱ ሁኔታ ለኢትዮጵያ ከጦርነቱም የከፋ ይሆንባት ነበር። በጦርነቱ ጊዜና ድል ካደረገችም በኋላ ጣሊያን በኢትዮጵያውያን ላይ የጭካኔ ሥራ አካሄደች። ዓለም ያወገዘውን አይነት የአረመኔነት ግብር ሰራች። በዚህ ምክንያት የዓለምን ሕዝብ ድጋፍ አጣች። ኢትዮጵያውያንን ከእልህ አስገብታ ጦርነቱ ከሽምቅ ፍልሚያ ውስጥ እንዲገባ አስገደደችው። በሌላ አነጋገር በውጭ አገር የሚካሄደውን የኢትዮጵያን የፖለቲካ አቋም አጠናከረች። በሀገር ውስጥ ደግሞ የአርበኝነት ሥራ በገዛ ራሷ ላይ አቋቋመች፣ አበረታች። ጣሊያን በሕዝብ መካከል የዘር ልዩነት አነሳች። ኦሮሞውን፣ ትግሬውን፣ ጉራጌውን፣ ሶማሌውን፣ ወላይታውን፣ ሌላውንም ከ80 በላይ በሚሆነው ጎሳ መካከል የእርስ በርስ መጠላላት ሥራ ቀሰቀሰች። ዓላማዋ የቅኝ ግዛትን በምንም ሁኔታ የማይቀበለውን አማራውን ለማስጨረስ ነበር። ነገር ግን ሳይሰራ ቀረ። የኢትዮጵያ ሕዝብ በጎሳ ቢለያይም በአገር ጉዳይ አንድ መሆኑን በግብር እያረጋገጠ ሲሄድ የጣሊያን ድካም መና ሆነ። የዘር ልዩነትን በኢትዮጵያውያን መሃል እያራመደች ጣሊያናውያን ንጹሕ ደም ያላቸው ስለሆኑ ከሌላው ዘር ጋር እንዳይቀላቀሉ ከለከለች። በመኖሪያና በሥራ ቦታ፣ በመዝናኛና በአደባባዮች እንዳይቀላቀሉ አደረገች። ይህ ድርጊት ኢትዮጵያውያን የራሳቸውን ጉዳይ በራሳቸው ዘዴ እንዲሰሩ ምቹ ሁኔታዎችን ፈጠረ። እንዲሁም በወቅቱ የኢትዮጵያ ሕዝብ በነሱ ላይ ያደረበትን ጥላቻ ንቀት ይበልጥ አከረረው። የጣሊያን ያስተዳደር ጉድለት ገሃድ ወጣ። ሌላው በኢትዮጵያ ሕዝብ ልዩነት ለማነሳሳት የሞከረችበት መንገድ ሃይማኖት ነበር። በክርስቲያኑ ላይ እስላሙን ለማነሳሳት ልዩ ጥረት አደረገች። እስላሞች መጨቆናቸውን በመግለጽ ብዙ ወተወተች። በጣሊያን አገር ከካቶሊክ ተከታዮች በስተቀር ሌላው የፖለቲካ ቦታ እንደሌለው እንዳልታወቀባት ሁሉ ባፏ ይህን አይነት የሃይማኖት ቁርሾ እየቀሰቀሰች በቀኝ እጇ ጳጳሳት እየገደለች አብያተ ክርስቲያናት እያቃጠለች ካህናትንና መነኮሳትን እየፈጀች በግራ እጇ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የሚያጠናክር የሚመስል ተራ ሙከራ አደረገች። ለጳጳሳት ሹመት ሰጠች። ሥርዓተ ቤተክርስቲያንን በተመለከተ ሕግ አወጣች። የእስክንድሪያ ቤተክርስቲያን ድርጊቱን አወገዘች። ከባንዳና ከሥርዓቱ ተጠቃሚዎች በስተቀር ሕዝብ አዳዲሶቹን ጳጳሳት እንደ ርኩሳን አድርጎ አያቸው። ይህም ሳይሰራ ቀረ። ጣሊያኖች መሬት ለመያዝና የእርሻ ሥራዎች ለማቋቋም ተጣደፉ። ጎንደር ዳባት ላይ፣ ሸዋ ሆለታ ላይ፣ አርሲ ጎንዴ ላይ፣ አረርጌ ሂርና ላይ ታላላቅ እርሻ አቋቋሙ። ብዙ ገንዘብ ወጪ አደረጉ። እሱም የተጠበቀውን ጥቅም ሳያስገኝ ቀረ። በኢትዮጵያውያን ገበሬዎች ዘንድ የመሬት ንጥቂያ መሆኑ በግብር ስለተረጋገጠ ተቃውሞን አጠናከረ። እንደሌላው ሁሉ በዚህም ረገድ የተደረገው ሙከራ ውጤቱ መከራ ሆነ። አስተዳደሩን በዘር ልዩነት ላይ በተመሰረተ አከፋፈል ቀየሰችው። ትግሬ ወደ አስመራ ተከለለ። አማራ ጎንደር፣ ሶማሌ ሞቃዲሾ፣ ኢሳና አፋር ሐረር፣ ኦሮሞ ሲዳማ፣ ጅማ ሆነ። በነባሩ ያገር ስም የሚጠራው ሸዋ ብቻ ሆነ። እሱንም ለመገነጣጠል ልዩ ጥረት ተደረገ። ይህም የተጠበቀውን ያህል ሳይረዳ ቀረ። በመስከረም 1930 ዓ.ም ጣሊያኖች ፖሊሲያቸውን መለወጥ ጀመሩ። በግራዚያኒ ቦታ ዱክ ዳውስታ እንዲተካ ታሰበ። ከዓላማዎቹ አንዱ የጣሊያን ንጉሳውያን ወገኖች አስተዳደር ከፋሽስቶች የጭካኔ ሥራ የተለየ መሆኑን በግብር ማሳየት ነበር። ንጉሱ ኢማኑኤል ጦርነቱን እንዳልፈቀደ፣ ጳጳሱ መርዙን እንዳልባረከ፣ መሳፍንቱ በጦርነቱ እንዳልተሳተፉ ሁሉ ግራዚያኒ እንዲሻርና በመተኩ የአስተዳደር ችሎታ ያለው አንድ መስፍን እንዲሾም ሙሶሎኒ ለንጉሱ ለሳልሳዊ ኢማኑኤል ሐሳብ አቀረበ። ከሁኔታው አስፈሪነት የተነሳ የጣሊያንን ዘውድ የሚያረክስ እንዳይሆንበት ቢሰጋም ንጉሱ ከጳጉሜ 4 ቀን 1929 ዓመተ ምህረት ጀምሮ ሲያውጠነጥን የቆየውን ሐሳብ ስለተቀበለው ዱክ አሚዲዮ ዳውስታ ተሾመ። ታህሳስ 17 ቀን 1930 ዓመተ ምህረት አዲስ አበባ ገባ። መስፍኑ ከሙሶሎኒ የተሰጠውን መመሪያ በድጋሚ ለማስታወስ፣ አንድ፣ ጣሊያኖች ከቅኝ ግዛት ሰዎች መቀላቀላቸው ውርደት ስለሆነ ለጣሊያን ንጹህ ዘር ጥበቃ እንዲያደርግ፣ ሁለት፣ ስለ ጦርነቱ ሮም የሚደርሰው ሪፖርት የተጋነነ ስለሚመስል እርግጠኛውን እንዲያስታውቅ፣ ሶስት፣ የኢትዮጵያ ቅኝ ግዛት በገንዘብ ረገድ ራሱን እንዲችል እንጂ ከጣሊያን አገር ገንዘብ እንዳይጠይቅ፣ አራት፣ በሃይማኖቶች ምክንያት የሚታየውን ችግር እንዲያቃልል፣ አምስት፣ አገረ ገዢዎች ሙሉ ስልጣን እንዲኖራቸው እንዲያደርግ ነበር። ነገር ግን ባዶሊዮ ተሽሮ የዱካ ዳውስታ መሾም በአርበኞች ስሜት ላይ አንዳች ልዩነት እንዳልፈጠረ ተመልክተናል። እሱም አዲስ አበባ እንደገባ ሁኔታዎችን ለማሻሻል ሞከረ። ሕዝብን ለማረጋጋትና ጦርነቱም ሥርዓት እንዲይዝ ለማድረግ ሞከረ። የኢትዮጵያ ህዝብ ስለ ጣሊያን አላማ እውነተኛ ትምህርት አግኝቶ ነበርና አዲሱ ሽንገላ ሳይቆነጥጥ ስር ሳይዝ ቀረ። በጣሊያኖች ዘንድ ባለሟልነት ለማግኘት ሌጧቸውን ገልብጠው የነበሩትና በእስክንድሪያው ፓትርያርክ ከሹመታቸው እንዲሻሩ ክህነታቸው እንዲፋቅና ከቅድስት ማርቆስ ቤተክርስቲያን የተለዩ እንዲሆኑ የተወሰነባቸው አቡነ አብርሃም ሞቱ። ዱክ ዳውስታ በዚህ አጋጣሚ በመጠቀም በኢትዮጵያ ህዝብ ዘንድ አክብሮት የነበራቸውን የአዲስ ዓለሙ የሐዲስ መምህር አለቃ ሸቱን ሊቀጳጳስ ሆነው እንዲመረጡ አደረገ። እሳቸውም ጳጉሜ 5 ቀን 1931 ዓመተ ምህረት በፒየሮ ፍራንክ ሰብሳቢነት በተካሄደ ጉባኤ ተመርጠው መስከረም 7 ቀን 1932 ዓመተ ምህረት ሥርዓተ ጵጵስና ተከበረላቸው። አቡነ ዮሐንስ ተባሉ። ዱክ ዳውስታ አሜዲዮ ዲ ሳቮያ በሚል የማዕረግ ስም ሐምሌ 21 ቀን 1934 ዓመተ ምህረት ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሕግ አወጣ። ሕጉም ስለ ሊቃውንት ጉባኤ፣ ስለ ሊቀ ጳጳሳት፣ ስለ ጳጳሳት፣ በጳጳሱ ስለሚታዘዙ ሹሞች፣ ስለ ቤተ ክህነት ዋና ጸሐፊ፣ ስለ እጨጌ፣ ስለ ሊቃነ ካህናት፣ ስለ መንፈሳዊ ምክር ጉባኤ፣ ስለ ሀገረ ስብከት አከፋፈል፣ ስለ ሀገረ ስብከት መሻሻል፣ ለጣሊያን ንጉሥና ለወራሾች ስለ መታዘዝ መሐላ፣ ስለ ቤተ ክርስቲያን ክብር፣ ስለ ቤተ ክርስቲያን ሥነ ሥርዓት፣ ስለ ልብሰ ተክህኖ፣ ለሊቀ ጳጳሳቱ ስለሚሰጠው ክብር፣ ለጨጌው ስለሚሰጠው ክብር፣ በየአውራጃው ጳጳሳት ስለሚሰጣቸው ክብር፣ ስለ ማተሚያ ቤትና ስለ ተማሪ ቤት፣ ስለ ዜና ቤተ ክርስቲያን ጋዜጣ፣ ስለ ሃይማኖት ትምህርት ደንብ፣ ስለ ሃይማኖት ትምህርት ቤት፣ ስለ ገንዘብ ሥራ አካሄድ፣ ስለ ገዳማትና አብያተ ክርስቲያናት አለቆች፣ ስለ ሥልጣነ ክህነት አሰጣጥ፣ ስለ አዳዲስ ቤተ ክርስቲያን ሥራ፣ ስለ ኢየሩሳሌም ገዳማት አለቆች አሿሿም በጠቅላላው 36 አንቀጽ ነበረው። በደንቡ ውስጥ የጣሊያን ሥራ በትክክል ተጠብቋል። የአጠባበቁም ስልት ለቤተ ክርስቲያኗ ለመጥቀም ሲባል የተደረገ እንዲመስል ጥንቃቄ ተደርጓል። ቤተ ክርስቲያኒቱን ለመጥቀም እንዲመስል በአዋጁ ውስጥ የተዘበዘበው ነገር ረጅም ነው። ዝርዝሩን ከአዋጁ መመልከት ነው። እኛ ግን የጣሊያን ስልጣን ለመጠበቅ የተደረገውን ጥንቃቄ እንዳስሳለን። አንቀጽ 2 በሊቃውንት ጉባኤ የሚቀመጡት አባላት ቁጥር በቄሳር እንደራሴ ይወሰናል። አንቀጽ 3 ዋና ጸሐፊው በቄሳር እንደራሴ ይሾማል። አንቀጽ 5 እጨጌው በቄሳር እንደራሴ ይሾማል። አንቀጽ 6 የመንፈሳዊ ምክር ቤት መማክርት በቄሳር እንደራሴ የሚሾሙ ናቸው። አንቀጽ 7 10ሩ አገረ ስብከቶች ሸዋ፣ ኤርትራ፣ አማራ፣ ጎጃም፣ ወሎ፣ ወለጋ፣ ወላሞ፣ ሐረር፣ አዲስ አበባና ደብረ ሊባኖስ ናቸው። አንቀጽ 10 ጳጳሳት በሊቃነ ጳጳሳት ፈቃድ በቄሳሩ እንደራሴ አዋጅ ይሾማሉ። ኤጲስቆጶሳት እንዲመረጡ የሚያዘው ከተመረጡም በኋላ የሚሾመው የቄሳሩ እንደራሴ ነው። አንቀጽ 11 የቤተ ክርስቲያን ሹማምንት ሁሉ ሲሾሙና ሥራቸውን ሲረከቡ ለቄሳርና ለወራሾች ታማኝ ሊሆኑ ይምላሉ። አንቀጽ 13 የቤተ ክርስቲያኒቱ ሥርዓትና ደንብ የቄሳሩ እንደራሴ አይቶት ይወጣል። አንቀጽ 14 ልብሰ ተክህኖ የቄሳር እንደራሴ ካየው በኋላ ይወጣል። አንቀጽ 20 የሃይማኖት ትምህርት ደንብ የቄሳሩ እንደራሴ አይቶ ይቀበለዋል። አንቀጽ 23 ስለ ገንዘብ አያያዝና ስለ ሥራ አካሄድ የተለየ ደንብ ይወጣል። አንቀጽ 27 እና 28 አገረ ገዢው የቤተ ክርስቲያን አለቃና የገዳም መምህር አማካሪዎች ይሾማል። አንቀጽ 33 አዲስ ቤተ ክርስቲያን እንዲሰራ የሚፈቅድ አገረ ገዢው ነው። አንቀጽ 34 ኢየሩሳሌም ላሉ ገዳማት ሁሉ የቄሳሩ እንደራሴ መምህርን ይሾምላቸዋል መባሉን ልብ እንበል። ይኩኒታ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተከታዮች ዘንድ ከፍተኛ ግንጋኔ ፈጠረ። የጣሊያን ፍላጎት የኢትዮጵያን ቤተ ክርስቲያን በልዩ ልዩ ዘዴ ጎትቶ ሮም ካቶሊክ ቤተ ክርስቲያን ስር ለማስገባት ስለመሆኑ ጥርጣሬ አሳደረ። ለዚህም አራት ዋና ዋና ምክንያቶች ነበሩ። ከነዚህ አንደኛው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና በሮም ካቶሊክ መንበር መካከል የነበረው ታሪካዊ ግንኙነት ነበር። ሁለተኛ የሮም ካቶሊካዊ ሊቀ ጳጳስ አባ ፓየስ 11ኛ ለኢትዮጵያ መደብደቢያ የተዘጋጀውን የጦር መሳሪያ መባረካቸው። የእስክንድሪያ መንበረ ጵጵስና ከውግዘት የደረሰው የኢትዮጵያ ሊቀ ጳጳስ የነበሩት አቡነ ቄርሎስ ሮም ሄደው ከካቶሊኩ ሊቀ ጳጳስ ጋር ከተነጋገሩ በኋላ በመሆኑ ነው። አራተኛ ደግሞ አዲስ አበባ ላይ ስለ ኢትዮጵያ ቤተ ክርስቲያን የወጣው ሕግ የጣሊያንን የበላይነት ማጠናከሩ ነበሩ። ሁኔታውን በትክክል ለመረዳት እነዚህን አራት ነጥቦች አንድ ባንድ መመርመር ያስፈልጋል። አንደኛ፣ ከቀድሞ ጀምሮ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና በሮም ካቶሊክ መንበር መካከል ከፍተኛ ቅራኔ አለ። ልዩነታቸው በፖለቲካ አመለካከት በቀላል የሚጠናቀቅ አይደለም። ዝርዝሩን ለማወቅ ባለቃ አያሌው ታምሩና በአባ አየለ ተክለ ሃይማኖት መካከል የተካሄደውን ክርክር ማጥናት ያስፈልጋል። ከዋና ዋናዎቹ አንዱ የክርስቶስ ልደት ሶስት ነው ሁለት ነው የሚል ሲሆን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሁለት ልደት ታምናለች። የሮም ካቶሊክ ቤተክርስቲያን ይህንን አታምንም። ሌላው ክርክር በክርስቶስ ሰውነትና መለኮትነት ላይ የተመሰረተው ደግሞ የኢትዮጵያ ቤተክርስቲያን ባህሪ መለኮትና ባህሪ ስሰብት ዳግመኛ በማይለያይ ሁኔታ አንድ ሆነዋል ትላለች። እምነቷንም እውነተኛ ተዋህዶ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህም አታምንም። ሶስተኛው ክርክር ስለ ስጋ ኢየሱስ ነው። የኢትዮጵያ ቤተክርስቲያን በጊዜ ቅዳሴ ህብስቱ ወደ ስጋነት ወይን ወደ ደምነት ይለወጣል ብላ ታምናለች። ስሙንም ስጋ ኢየሱስ ስጋ ወደሙ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህ አታምንም። ከዚህ በተረፈ የስልጣን ጉዳይም አለ። የሮም ካቶሊክ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ጥላዋን ለመጣል ትፈልጋለች። የኢትዮጵያ ቤተክርስቲያን ደግሞ አጥብቃ ትከላከላለች። ሁለተኛ፣ አባ ፓያስ 11ኛ ለኢትዮጵያውያን መፍጃ የተዘጋጀውን መርዝ፣ ጋዝ፣ ቦምብ፣ መድፍና መትረየስ ቀርቦላቸው በአደባባይ መባረካቸው ሌላው ጉዳይ ነው። ከዚህም ጋር ቀደም ብለው ወደ ኢትዮጵያ በመግባት ሚስዮናውያን የሰሩት ደባ በኢትዮጵያውያን ዘንድ የታወቀ መሆኑ ነው። ይህ ገሃድ ስለሆነ ማስረጃ ማቅረብ አይጠይቅም። ከአድዋ ጀምሮ በገሃድ ሲታይ የኖረ ነው። በአምስቱ ዓመት ወረራ የባሰ እንጂ የተሻለ አንዳች ነገር አልታየም። ሶስተኛ፣ የአቡነ ቄርሎስ ወደ ሮም እንዲሄዱ መገደድና የእሳቸውም በሮም ካቶሊክ መንበረ ጵጵስና ባለስልጣኖች ጋር ተነጋግረው ሳይስማሙ መቅረት ነው። እሳቸው ሳይስማሙ የቀሩት በስልጣን ጥያቄ ጭምር እንጂ በእምነት ልዩነት ብቻ አልነበረም። ቢሆንም ሊቀ ጳጳሱ ያልተቀበሉትን ነገር ካህናቱም ምዕመናኑም መቀበል አልቻሉም። በዚህ ላይ ደግሞ የመንበረ ማርቆስ ዘእለእስክንድርያ ውግዘት ተጨመረ። አራተኛ፣ ዋናው ጉዳይ ዱክ ዳውስታ ስለ ቤተ ክርስቲያን አስተዳደር ያወጣው አዋጅ ሆነ። እሱም ቀደም ብሎ በዚሁ ምዕራፍ ውስጥ የተነገረ ስለሆነ መድገም አያስፈልግም። ጣሊያኖች ከዚህ ጠቃሚ ከመመስል እርምጃ በአንጻሩ የኢትዮጵያ ኦርቶዶክስ ተዋህዶ አብያተ ክርስቲያናትን ማቃጠልና ማጥፋት ቀጠሉ። ለማርከስ በየሄዱበት ጦራቸውን የሚያሰፍሩት ከቤተ ክርስቲያን ውስጥ ሆነ። ለማስረጃ ያህል በጎንደር ከተማ የሩፋኤልን ቤተ መቅደስ የፈረስ ማሰሪያ አደረጉት። ቡልጋም ጊዮርጊስን እንደዚሁ አድርገዋል። ጦሩ ሲንቀሳቀስ ደግሞ አቃጥሎት ይሄዳል። በድምሩ 2000 ቤተ ክርስቲያኖች አቃጠሉ። ከዚህም ጋር እጅግ ብዙ መጻሕፍት፣ ንዋየ ቅድሳት፣ ቅርሳ ቅርሶች ዘረፉ፣ አጠፉ። የአርባቱ እንስሳን ቤተ ክርስቲያን አፍርሰው ማገዱት። የሰለስቱ ምዕትን ጽሕፈት ቤት አደረጉት። ፋሲለደስ ቤተ ክርስቲያንነቱ ቀረ። በሦስተኛው አንጻር ደግሞ የራሳቸውን የካቶሊክ ቤተ ክርስቲያን ለማስፋፋት ጥረት አደረጉ። በአዲስ አበባና በሌሎችም ከተሞች ቤተ ክርስቲያኖች ሰሩ። ይህ ሁኔታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮችን አስቆጣ። የካቶሊክ እምነት ተከታይ የሆኑ ኢትዮጵያውያንንም አበሳጨ። ለምሳሌ በጎንደር አባ ካሳን ናላቸውን አዙሮ አሳበዳቸው። እስላሞችንም አስገነገነ። እንዲያውም ከክርስቲያኖች ጋር አቀራረባቸው። ሌላው ችግር ቀደም ብሎ በብዙ ሽንገላ ከጎኑ እንዲቆሙ ያደረጋቸው የኢትዮጵያ መሳፍንትና መኳንንት ማስተዳደር ሆነ። ለብዙዎች ደሞዝ ቢቆረጥላቸውና ባለሟልነት ቢሰጣቸውም የወገኖቻቸው እልቂትና ሰቆቃ፣ የጣሊያኖች ቅጥፈት የህሊና ረፍት እየነሳቸው ሄደ። በየአደባባዩ እየቆሙ በገዛ ህዝባቸው መንጓጠጥ ሰለቻቸው። ምን ነው ለምን እያሉ መጠየቅ አመጡ። በአንዳንድ ጉዳይ አለመስማማታቸውን መግለጽ ጀመሩ። ከነሱም በተራቸው ወደ እስር ቤት ተጋዙ። ታላቁ ታማኝ ልዑል ራስ ኃይሉ ተክለ ሃይማኖትም አልቀረ። ምህረት እንደ ተደረገላቸው ማረጋገጫ የተሰጣቸው እነ ራስ ስዩምና ራስ ጌታቸውም ከዚያው ገቡ። በዚህ በኩል የተደከመው ድካም መና ሆነ። የጣሊያኖች ሌላው ችግር በእነሱ ዘር ማለትም በጣሊያናውያንና በኢትዮጵያውያን መካከል ያለው ግንኙነት የሚያሳስባቸው ሆነ። ጣሊያናውያን ከኢትዮጵያውያን መደቀላቸው የዘር ስጥመት እንደሚያመጣ አድርገው በተገነዘቡ ጊዜ ጥቁርና ነጭ በምንም እንዳይገናኝ ሕግ አወጡ። ኢትዮጵያውያን ተቆጡ። ለነገሩ ጣሊያኖች ሕጉን ሳያከብሩ ቀሩ። ሹማምንቱና ወታደሮቹ እንደየደረጃቸው ከኢትዮጵያ ሴቶች ጉያ አንወጣም አሉ። ከአስር ሺህ የማያንስ ክልስ ተወለደ። ይህ ነገር ሊታገድ እንደማይችል በተረዱ ጊዜ ሕጉን በሕግ ሳይሆን በአሰራር ሻሩት። ጣሊያንና በሻ ይበልጡኑ ተቀላቀሉ። ዝብርቅርቁ ወጣ። ጣሊያኖች በቀድሞው ሥርዓት በሕዝብ ላይ ከብዶ የነበረውን ነገር ማቃለል የሚያስችል እርምጃ መውሰድ ደጋፊ እንደሚያስገኝላቸው ቀደም ብለው በጥናት አረጋግጠው ነበርና አገር እንደገቡ በዚህ ረገድ ፈጣን እርምጃ ወሰዱ። ባሪያ ያለምንም ጥያቄ ለዘለቄታ ነጻ ወጣ። ለጉልተኛ፣ ለመልከኛና ለሻለቃ ሁዳድ ማረስ፣ ማር መቅዳት ቀረ። በአማራው አገር ሲሶ ላንጋሽ፣ ሲሶ ለቀዳሽ፣ ሲሶ ላራሽ የሚለው ሥርዓት ፈረሰ። ነገር ግን ይህ ሥርዓት ተሸክሞት የነበረው አበሳ ወደ ጣሊያን መንግሥት ወደ ራሱ ዞረ። ናላውንም አዞረው። ጣሊያን ራሱ የሠራውን ሥርዓት ከመጋቢት 1931 ዓ ም ጀምሮ በአዋሽ ከማፍረስና የቀድሞውን ሥርዓት እንደገና መልሶ ከመገንባት ገባ። ባደሪም አምሾ እንዳይቀበል የመስቀል መሬቶች እንደ ቀድሞው እንዲሆኑ ተደረገ። አብያተ ክርስቲያናትና ገዳማት ደሞዝ ይወጣላቸዋል ተባለ። የቤተ ክርስቲያን አለቆች ስለ ሃይማኖት ጉዳይ ዳኝነት እንዲያዩ ተፈቀደ። መሬት እንደ አገሩ ሕግና ልማድ የሕዝብ መሆኑን የጣሊያን መንግሥት በአዋጅ አወቀ። ጭቃ አበል እንዲቀበል ተፈቀደ። ዳኝነትም አፈርሳታም እንደጥንቱ ሆነ። የኩኒታ በነባሩ ስርዓት ተጠቃሚ የነበሩትን ወገኖች እንብዛም ሲያስደስት፣ ሌሎች ደግሞ ተቃሎላቸው የነበረውን ሸክም መልሶ ስለቆለለባቸው ይበልጥ አስቆጣቸው። በእነሱ መልካከት ሽፍታ ከነበረው ጋር ያጋጠማቸውን ቅራኔ በንግግር ለመፍታት ሞከሩ። ከአርበኛው የቀረበላቸው የመደራደሪያ ነጥብ ከባድ ሆነ። ነገር ግን በገዛ እጃቸው የጀመሩ ስለሆነ በጉዳዩ መግፋት ግድ ሆነባቸው። አፈጻጸሙ በአርበኞች ጥያቄ ሳይሆን በጣሊያን መንግስት ችሮታ የተፈጸመ እንዲመስል እያደረጉ አንዳንድ የነሱን ጥቅም የሚቃረን ሥራ ሰሩ። እስረኞች ተፈቱ፣ ቤታቸው ንብረታቸው ተመለሰላቸው። የዳኝነት ሥራ ከኢትዮጵያውያን እጅ ተመልሶ ገባ። ጣሊያናውያን ለሚኖሩበት ቤት ኪራይ ከመክፈል ገቡ። በቀኝ ግዛት ታሪክ ውስጥ አድርገውት የማያውቁትን ሹመት ለኢትዮጵያውያን ሰጡ። የሰራተኛን ደሞዝ ከፍ አደረጉ። ለአስተርጓሚ በወር ከ55 እስከ 150 ሊሬ መክፈል ጀመሩ። ለአርበኛውም ደሞዝ መክፈል፣ ስንቅ መስጠት ያዙ። ገንዘባቸውን በልዩ ልዩ መንገድ ረጩ። የኢትዮጵያውያንን ልብ በገንዘብ ለመግዛት የሚችሉ መስሏቸው የነበረው ይህ አመለካከት ለመጀመሪያው ጊዜ ጥቂት ቢያግዛቸውም ሳያዛልቃቸው ቀረ። ሌላው ሙከራቸው አንዳንድ የልማት ሥራዎች የሚያካሂዱት ኢትዮጵያውያን ለማሳደግ፣ ኢትዮጵያን ለማልማት እንደሆነ አድርጎ ማሳየት ነበር። ተሐድሶ ኢትዮጵያ በሚል ጋዜጣና የሮማ ብርሃን በሚል መጽሔታቸው ድልድይ የመንገድ ሥራ ያሳዩ ጀመር። እሱን እየፈጁ መሬቲቱን የሚያለሙትን ለማን ጥቅም እንደሆነ ለማወቅ ለኢትዮጵያ ሕዝብ ጊዜ አልወሰደበትም። የባንዳ አስተዳደርም በበኩሉ ችግር ፈጠረ። በመጀመሪያ ደረጃ ገበሬ ከጦር ሜዳ ተፈጥሞ ወጣ። ባንዳም ይከዳ ጀመር። ያለውም ከልቡ የማይዋጋ ሆነ። በደሞዝ መንቀሳቀሱ ቀረ። የደንብ ልብስ አስፈለገው። ወጪው እየበዛ፣ አገልግሎቱ እየተቀነሰ፣ ታማኝነቱ እየቀዘቀዘ ሄደ። ለአርበኞች ደሞዝ መቆረጡ፣ ክብር መስጠቱ፣ እንክብካቤ መደረጉ አስቆጨው። ይህ አሰራር የአርበኛውን ልብ በማደንደንና የባንዳውን ቅስም በመስበር ጣሊያንን ይበልጥ ጎዳው። ባለቅኔ የሚቀኘው፣ አዝማሪ የሚያዘምረው፣ አልቃሽ የምታሞሸው ስለ ጣሊያን ጭካኔ፣ ፈሪነት፣ አታላይነት ሆነ። በአንጻሩ ደግሞ የአርበኞችን ጀግንነት ያሞግሱ ጀመር። ጠንቋዩ፣ ትንቢት ተናጋሪው፣ ባህታዊው የሚናገረው ስለ ጣሊያን በኖ መጥፋት ሆነ። የጣሊያን ፕሮፓጋንዳ በጋዜጣ መጻፉ፣ በመጽሔት መውጣቱ፣ በሬዲዮ መነገሩ አንዳች የማይፈይድ ሆነ። ጣሊያኖች ካለቃ እስከ ጭፍራ ግራ ገባቸው። ሙሶሎኒ ከሂትለር ጎን መቆሙን በገለጸ ጊዜ የሮማው ራስ ዞረ። ከስልጣን የመውረዱ ጉዳይ ደግሞ አዲስ አበባ የነበሩትን ጣሊያኖች ስላስደነገጠ በበርበራና በሱዳን በኩል ጦርነት ከፈቱ። የጦርነቱ ሚዛን ወዲያው በእነሱ በራሳቸው ላይ አዘነበለ። ከአጥቂነት ወደ ተከላካይነት ዞሩ። የሰሜን አፍሪካው ጦርነት፣ የስዊስ ካናል በእንግሊዞች መዘጋት ኢትዮጵያ ላይ የፈሰሰውን ጣሊያን ከእናት አገሩ ቆረጠው። ዱክ ደ አውስታና ናዚ ሁኔታውን በፖለቲካና በፈሊጥ ለመያዝ ሞከሩ። በኢትዮጵያ ባህል መሰረት ሹመት ሰጡ። በደብረ ብርሃን አቶ ሰሙ ንጉስ፣ በጎንደር ደጃዝማች አያሌው ብሩ ራስ ተባሉ። ለብዙዎቹ የደጃዝማችነትና የፊታውራሪነት ማዕረግ ተሰጠ። ነገር ግን አንዳች አልጠቀመም። ጣሊያን ከውድቀት የደረሰችውና ኢትዮጵያን እንደ ቅኝ ግዛት ለመያዝ የተነሳችበትና የተዋደቀችለትን ግብ ያጣችው በአብዛኛው የተሳሳተ ሕግ በማውጣትና የተሳሳተ ፖሊሲ በመከተል ጭምር ነው። እንዳጀማመሯ በኃይል ዝግጅትና በጦር አሰላለፍ ኢትዮጵያ ከምንዋም አትደርስም ነበር። ጣሊያን ኢትዮጵያን ለመያዝ የነበራት ጉጉት እጅግ ከፍተኛ ስለመሆኑ ሙሶሎኒ በሚስጥር ለባዶሊዮ በጻፈለት ደብዳቤ ብዙ ምክር ከሰጠው በኋላ የሆነ ሆኖ ወይም ያለቀው አልቆ ድሉ የኛ መሆን አለበት ማለቱ ያንን ያረጋግጣል። የቁርጠኛነት ምንም ሳይበርድ እስከ መጨረሻው ድረስ ቀጠለ። የጣሊያን ጦር ያለ መሰልቸት የኢትዮጵያን ህዝብ እየፈጀና ራሱም እያለቀ እስከ መጨረሻው ተጋደለ። ነገር ግን ያ ሁሉ የጣሊያኖች ድካም በመሪዎቹ ደካማ አመለካከት መና ሆኖ ቀረ። እርግጥ ዋናው ስህተታቸው የአድዋው ውድቀታቸውን በመርሳት ኢትዮጵያን በቀኝ ግዛት ለመያዝ እንደገና መሞከራቸው ነው። ከዚህ ስህተታቸው ተምረው ወደፊት ኢትዮጵያን ከመተናኮል ሊታቀቡ ይሆን? እንጃ። ጀግና ሰው የት ገባ? በሃማ ቱማ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነግ የሚወሳውን ትናንትና ኖረን በኑሯችንም ወንዝ በደም ቀይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከሕዝብ ወደብ ከተን ሞት ለግራዚያኒ አርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገለን ፍርሃትን ያን ራስ መውደድን ለምትጮህ ሀገር አለና እያልን በጻረ ሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሬ ትውልድ የፋሽስት መጋኛ
هجر ودرت ولدي يتباب ماركشا شتو كربيك ارتو بارودون تاتنو بوك ابروسي تن من قد متال درتو يموت صوان شلاج بمزمور عجبو بنات شنفالن تيتن كلسو من نفر الموتن كتابو يارغو ياتو لدن جمع ليلة ما ليلة نو دارون قداي چكاني شبرات شوكفو سراتو عرماني لكالبا يقفو يا اينا برغي زي غناس هاي الرسا يا هلو سماعت غناس هاي الزكر كغارا قدقوادو كمستير مكابر يچكونو عطنت تقفرو ساوتا سان ناريج سان جاجا تاريكن سان رسا ماهت سايكتن اينا چن سايتفا اللينا چن بهود تانكو ساي قدل አሁን ምን አመጣው ያልነበረ ነበር ብሎ ለማሳመን ደፋ ቀና ማለት ለተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መጣጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት يا يقارا مريت جغنا بكالبت جغنا تاقلبت يا يقندر مريت يا يولو مريت ييتوب يا مريت جغنا سوت افتونه سوداني قبابت جغنا سوت افتونه وياني عززبت دنقاي دابو زمن مچنيا ينو ነጋ ተባራብን ሁሌ እየታቀፍነው ሶስቴ ማድ በቀን ቃል ኪዳን ገብልን ታስቦራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለተባቡ መንጋ ማጎብደዱ ቀሎን ጫንቃችን ለሸክም አለና ያፈኛ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ تولد قمتتا نبرا نبرن يدقاقما ويس تنان زاري ليو سماين نامريت لاغر مموت مسوات تبلو فارانت بلتو زاري فلتو يدي ذي عربينيا بوليتيكاو بركك لتعباب زارينيا انجينير دكترو يوكات من نهاريا ፖለቲካው ጮሌ መርሃል ባጉዞ ማጣፈላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ከለል አንድ መወለት የገነት በርከፋጭ ሰው በላ ጥርስ ለጋሽ ህሊናን አማጣጭ هاگر ملی فاید کلل سالمچو انیا تبزباشوچ انسو ورکوچو اس کمچه تاریک تو چرام تولی کوی اس کمچه هاگر مچاو چالتون بلو یمی تا یک من ملاشا دنیال زمتانو ملسو ویز تاریک واشتوال یگام بلا مریت سنتو موتلت የቢሾፍቱ መሬት ስንት ያደቀለት የኢትዮጵያ መሬት ደም ፈሰሰለት ጠባቂ አጣ ዛሬ ቻይና ፈነጨበት ህንዱና አረቡ ዝርፍ ያጣጣፈበት ድንጋይ ዳቦ ዘመን ያኔ ባሳየነው በዚያ ትውልድ ጊዜ አብረን በታገልነው ቃልማ ቃል ነበር ሚዛኑ የከበደ قالين علاق بلو سنتو رقفا هاگر هاگر بلو سنتو تقطفا يمداب ليونت يهيوتن ميزان كباد قلال ارغو يهيوت قدلنت لدهاو تنفغو مسواعتنتو كوير بوتان سياتا مايتو تلمدو የኔው ብጠው ድሃ ለነሱ ጦርነት ሲማገር ጧት ማታ ሲሾም ሲሸላለም ፈርጣጩና ባንዳል አገር መሳዋቱ ሲነፈገው ከና ጴጥሮስነት ከንቱ ከመሞት በበርከት ላላፊ ላግዳሚው ሁልጊዜ መንበርከክ አለና ጫኑኝ ባይ ሀገር ወገን ከጂ በፈላበት ሀገር ሙጃው እንክርዳዱ ሰውበዩ አስበዩ ገራፊው ቆራጩ ሽብርተኛው ፋሽስት ዘረኛው ጠባቡ ዋ ዝምታ ለበግም መጅበጅቷት ያውቃል እጅን ማጠፍ ከንቱ እጅን ያስቆርጣል መጨመቱ ስህተት ባርነት ያመጣል ቃታ ያልሳበም ጣት በስብሶ ይወድቃል ዋ የአይሻ መሬት ስንት የወደቀለት የባዴ ያረርጌ የጅማ መሬት ደም የፈሰሰበት የአፋሩ መሬት ስንት ሰው የሞተለት ዛሬ ሰው ጠፋና አረብ ጨፈረበት ኮሪያው ጅቡቲው ባለቤት ሆነበት ግራዚያኖ ነጩ ሚሊዮን ሲገድል ግራዚያኖ ጥቁር ብዙ ሺህ ሲበትር ጀግኖች ሲሰቀሉ ጀግኖች ሲገደሉ ምድር ቀውጢ ሆና አመፅን አርግዛ ጎህን ስትጠብቅ ብሩህ ቀን ሊመጣ እናም በከተማው በመላ ሀገሩ በዱር በገደሉ ከጠባብ ከፋሽስት ጓዶች ሲዋደቁ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ? ጠባቦች በጋራ አድጌ አማራ ገዳይ ብለው ሲፎክሩ ባሲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ አቶ ጋሼ ዶክተር ወዴት ነበሩ? እስቲ ለመመለስ ተነሱ ሞክሩ። ትናንት ሀገር ገዳይ ትናንት ዜጋ ገዳይ ትናንት ሀገር ገዢ ጨቋኝ ህዝብ አሰቃይ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል ንሳ ሳይገባ ጸጸትን ሳያሳይ ታሪክም ድንበርም ጠባቂ ሰው ካጣ ጉድ በራሳችን ላይ ወዮላት ኢትዮጵያ። ያ የከፋ መሬት የቡናው መብቀያ የሉባቦር መሬት የዚያም የወለጋ የሲዳሞ መሬት የሻኪሶ ወርቆ የኢትዮጵያ መሬት አስጎምጂ ያለሙ ባዕድ ጨፈረበት ዜጎቿ የት ገቡ? ፎገራ ይቅርና ሽሮ ሜዳም ሰፋ ዳሸን ላይታሰብ ደፍሮ ላይወጣ አገር ማዳን ከባድ ሕይወትን ጠያቂ መከራና ፍየል በደል አሸካሚ ዘረባና ወሬ በገበያው ደርቶ በአፍጦር ሰባቂዎች ድርጊት አፈር በልቶ ሁሉም አፍረተ ቢስ ሁሉም ትችት አምራች ሁሉም ትውልድ ወቃሽ ሁሉም ታሪክ ደብሳሽ ሦስት ሺው ተክዶ መቶ ዓመት ተባለ የኔ ቢጤው ደሃ ጨቋኝ ተመሰለ። ያልነበረው ነበር ተብሎ ሲተረክ የነበረው ሲካድ ሰማዕት ሲወገዝ ትናንት የደም እጆች ዛሬ እርኩስ አፎች ትናንት የደም እጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰው እሪያ ሆነ መጨቅየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ ያድንጋይ ዳቦ ዘመን ከቶም ያላየ ነው በይመጣል ተስፋ በህልም እየኖር ነው እንክርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨርታ ጋይ ጠፍቶ ያ የጎጃም መሬት ስንት የወደቀለት ያ አባይ ወንዛችን የተዘፈነለት የግብጽ መጫወቻ መሆን ነበረበት? አቡኑ ታታቂ ቆንጆናሽ ኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሐፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ ያንከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስተዋሽ እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ የወንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ በሕዝብ ሰቆቃ ላይ ተራኳች በዛና ተደሳች በዛና ሀገር ቅርጫ ሻሞ በዴዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመሰመስ በአገር ሲቦጠቡጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣቶችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጧት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ ያገር ህዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት
ተቀላላ ፕሮግራማችን በዚሁ ይተካላል። የነኑ ፕሮግራም ነገ ጧት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ